ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እንግዲህ ዘመን በራሱ አዲስ አይሆንም። እኛ አዲስ ሐሳብ፣ አዲስ ንግግር፣ አዲስ ስራ መስራት ከቻልን ነው። ከኔ ጀምሮ ሁሉም ኢትዮጵያውያን ሊገኝ ይገባል። ዘመኑን አዲስ ሊያስብል ነገር ሊኖረን ይገባል። የጥላቻ ሐሳብ ወደ ፍቅር እንዲለወጥ ይሄን ካደረግን ነው የኢትዮጵያውያን አዲስ ዘመን ተብሎ 2015 ሊጠራ የሚችለው።
የባህር ዳር ዩኒቨርሲቲ ባለፈው ሳምንት በሃይማኖት አባትነታቸው የተማሩትን በተግባር የሚኖሩ ሰውን በሰውነቱ ብቻ የሚያከብሩ ታላቅ አርአያ ሰብ ሲል የክብር ዶክትሬት የሰጣቸውን ብፁዕ አቡነ ኤርሚያስን ድምጽ ነው የሰማችሁት። አብረውን ያመሻሉ።
ከእርሳቸው ጋር ለዚህ ክብር የበቃች ሌላዋ የባህር ዳር ዩኒቨርሲቲ የዘንድሮ የክብር ዶክትሬት ተሸላሚ በአትሌቲክስ ዘርፍ ከፍተኛ አስተዋጽኦ በማበርከት ለሀገሯና ብሎም ለአፍሪካ ፋና ወጊ አትሌት የኢትዮጵያዊነት ተምሳሌት ያላት እውቋ የኦሎምፒክ አትሌት ኮማንደር ደራርቱ ቱሉ ነች።
ዜናው ጥሩ ወይም መጥፎ ሊሆን ይችላል፣ እውነቱን ግን እንነግራቸዋለን።
የአሜሪካ ድምፅ የአማርኛው ክፍል 40 ዓመት ሞላው።
ቀደም ብለን የጠቀስነው የአሜሪካ ድምጽ እስከ ዛሬ ድረስ የሚመራበት በሁለተኛው ዓለም ጦርነት ማግስት እንደ አውሮፓውያን የዘመን አቆጣጠር በ1942 ዓመተ ምህረት ጣቢያው በጀመረበት ወቅት የተሰማው የመጀመሪያው ድምጽ ነበር።
የመሃል አዲስ አበባው የአብነት ትምህርት ቤት ምሳሌ የስነ ግጥም ወግና ሌሎች በርከት ያሉ ቅንብሮችንም ይዘንላቸዋል።
ነሐሴ 29 2014 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከዓለም ዜናው ጋር እንግዶልኝ ነኝ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች እና የአጣዳፊ እርዳታ ማስተባበሪያ ኃላፊ ማርቲን ግሪፊትስ በከፋ ሁኔታ በድርቅ በተጠቃችው ሶማሊያ የምትገኘውን የደቡብ ምዕራብ ግዛትን ጎብኝተዋል። የቪኦኤ መሐመድ ዳይሴን ከሞጋዲሹ እንደዘገበው ኃላፊው በአፍሪካ ቀንድ ከሌሎች ሀገሮች በከፋ ሁኔታ በተጠቃችው ሶማሊያ ባደረጉት ጉብኝት ወቅት ከአርባ ዓመት ወዲህ የታየውን አስከፊ ድርቅ ለመቋቋም ሀገሪቱ የዓለም ድጋፍ ያሻታል ብለዋል። በሶማሊያ ያለው ድርቅ 90% የሚሆነውን የሀገሪቱን ክፍል ሲያጠቃ እስካሁን 1 ሚሊዮን የሚሆኑ ሰዎችን አፈናቅሏል። 7.8 ሚሊዮን የሚሆኑት ደግሞ ሰብአዊ ድጋፍ ያስፈልጋቸዋል። ግሪፊትስ ከጉብኝቱ በኋላ በትዊተር ባስተላለፉት መልእክት ለማልቀስ እንኳን አቅም ያጡ ሕፃናትን ማስተዋላቸውንና ራሳቸው ሕፃን የሆኑ ወላጆችን ማየታቸውን ጽፈዋል። የዓለም አቀፍ ማህበረሰቡ ዝምታ አደንቋሪ ነው ሲሉ በስላቅ አክለዋል። የተመድ የሕፃናት አድን ድርጅቱ ዩኒሴፍ ለቪኦኤ በቅርቡ እንዳስታወቀው 500 የሚሆኑ ሕፃናት በተመጣጠነ ምግብ እጦት ሕይወታቸውን አጥተዋል። የሶማሊያው ጠቅላይ ሚኒስትር ቢሮ በበኩሉ ድርቁ ከ2 ሚሊዮን በላይ ከብቶችን እንደገደለ አስታውቋል። ኒኮፖል በተሰኘችው የዩክሬን ከተማ ያሉ በርካታ ነዋሪዎች በአካባቢው በሚደረገው ከባድ የፈንጂ ድብደባ ምክንያት ምሽቶችን በድንኳንና መኪናቸው ውስጥ በማሳለፍ ላይ ናቸው። ኒኮፖል በዛፖሮዤዥያ ከሚገኘው የኒውክሌር ማመንጫ ጣቢያ በ10 ኪሎ ሜትር ላይ የምትገኝ ከተማ ስትሆን ላለፉት 2 ወራት ስትደበደብ ከርማለች። ከዚህ በፊት ድብደባው በምሽት ሲካሄድ የነበረ ሲሆን አሁን ግን በቀን ጭምር እየተካሄደ መሆኑን ነዋሪዎች ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። በሩሲያ ኃይሎች ቁጥጥር ስር ያለው የዛፖሮዤዥያ የኒውክሌር ማመንጫ ጣቢያ ከውጪ ከሚያገኘው የኤሌክትሪክ ኃይል መስመር ጋር ያለው ግንኙነት መቋረጡንና እየቀጠለ ባለው ድብደባ ውስጥም ሆኖ ጣቢያው ከውስጥ ባለው ተጠባባቂ የኤሌክትሪክ ኃይል እየተንቀሳቀሰ መሆኑን በተመድ የዓለም አቀፉ ኒውክሌር ኃይል ባለስልጣን ኃላፊ የሆኑት ራፋኤል ግሮሲ ተናግረዋል። ከኒኮፖል ነዋሪዎች ውስጥ ከ50 በመቶ በላይ የሚሆኑት ከተማዋን ለቀው ሲወጡ አንዳንድ ፋብሪካዎች አሁንም ስራ ላይ በመሆናቸው ወንዶች በከተማዋ ሲገኙ በየተሰዎቻቸው ግን ወደ አካባቢው በሚገኙ መንደሮች ለመሸሽ ተገደዋል። አድማጮች ይዘናም ተላልፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሐማስ አስተዳደር ስር ባለችው ጋዛ 5 ፍልስጤማውያን ዛሬ የሞት ቅጣት ተፈጽሞባቸዋል። በሞት ከተቀጡት ሁለቱ ከአመታት በፊት ለእስራኤል ተሰልላላችሁ ተብለው ክስ የቀረበባቸው ናቸው። ሶስቱ ደግሞ ሰው በመግደላቸው ነው ተብሏል። ዛሬ ማለዳ በስቅላት ወይም በአልሞ ተኳሽ ተፈጽሟል የተባለው ቅጣት ከአምስት አመታት ወዲህ በፍልስጤም ግዛት የተፈጸመ የሞት ቅጣት ነው ሲል ሮይተርስ ዘግቧል። የሀገር ውስጥ ሚኒስቴር መስሪያ ቤቱ ባወጣው መግለጫ በስለላ ጥፋተኛ የተባሉት ሁለቱ ግለሰቦች ለእስራኤል መረጃ በመስጠታቸው ፍልስጤማውያን እንዲገደሉ ምክንያት ሆኗል ብሏል። የሞት ቅጣቱ የተፈጸመው ሁሉም የህግ ሂደቶች ከተጠናቀቁ በኋላ መሆኑንና ተከሳሾቹ ራሳቸውን እንዲከላከሉ ሙሉ መብት እንደተሰጣቸው እንዲሁም ውሳኔው የመጨረሻ እንደነበር መግለጫው ጨምሮ ገልጿል። የሮይተርስ ዘገባ የተባለውን ማጣራት እንዳልቻለ ተጠቁሟል። የፍልስጤምና ዓለም አቀፍ የሰብአዊ መብት ድርጅቶች የሞት ቅጣቱን አውግዘው ሐማስና በእስራኤል በተያዘችው ዌስት ባንክ የተወሰነ የራስ ገዝ ስልጣን ያለው የፍልስጤም አስተዳደር የሞት ቅጣትን እንዲያቆሙ ጠይቀዋል። የፍልስጤም ህግ ፕሬዝዳንት ማህሙድ አባስ የሞት ፍርድን የማጽደቅ ወይም የመሻር ስልጣን ቢሰጣቸውም ጋዛን በተመለከተ ግን ምንም ስልጣን የላቸውም። እስላማዊ ሐማስ ጋዛን ከተቆጣጠረበት እንደ አውሮፓውያን አቆጣጠር 2007 ጀምሮ እስካሁን 27 ሰዎች ላይ የሞት ቅጣት ፈጽሟል ሲሉ የሰብአዊ መብት ቡድኖች ይገልጻሉ። አድማጮች በመጨረሻም የቀድሞ ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ትናንት ማታ የኤሚ ሽልማት አሸናፊ ሆነዋል። ኦባማ ሽልማቱን ያሸነፉት ተላላቆቹ ብሔራዊ ፓርኮቻችን በሚል ርዕስ በኔትፍሊክስ የተዘጋጀውን ዘጋቢ ፊልም በመተረካቸው ምርጥ ተራኪ በሚል የሽልማት ምድብ አሸናፊ በመሆናቸው ነው። የቀድሞ ፕሬዝዳንት ከዚህ በፊት ሁለት መጽሐፎቻቸውን በትረካ በማቅረባቸው ሁለት የግራሚ አሸናፊ ሆነው ነበር። ኦባማ የኤሚ ሽልማትን ያሸነፉ ሁለተኛው ፕሬዝዳንት ናቸው። የቀድሞ ፕሬዝዳንት ድዋይት አይዘንሃወር በ1956 ልዩ የኤሚ ሽልማት አግኝተው ነበር። ባለቤታቸው ሚሼል ኦባማ መጽሐፋቸውን በድምጽ አቅርበው ከሁለት ዓመት በፊት የግራሚ ሽልማት መውሰዳቸውን የአሶሲየትድ ፕሬስ ዘገባ አስታውሷል። አድማጮች የምሽቱ ዜና በዚሁ ተፈጽሟል። ከሳምንታዊው የሬዲዮ መጽሔት ዝግጅታችን ጋር አብራችሁ እንድትቆዩ ጋብዛለሁ። እንግዲህ ወሌ ነኝ። መልካም ምሽት።
በድጋሚ ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ ነሐሴ 29 2014 ዓመተ ምህረት የራዲዮ መጽሔት ጀመረ።
ፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታይና
አሉላ ከበደ ነን።
ወደ ዕለቱ ዝግጅቶቻችን ከማምራታችን አስቀድመንም
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ሰው የመሆን ናፍቆት ሺህ ቀናት ሳምንታት ወራት እንደ ወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈልጁ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችም እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ እኛኛን ሳንሆን አመታት አለፉ። ምን ያልሄዳለ ምንስ ያላለፈ ሰው መሆናችን ግን ይቀር ይሆን ከምርት የጊዜ አመድ ላይ እንደተወዘፈ። ሰኔ 24 1999
የአዲስ አበባ ዩኒቨርሲቲው መምህር ዶክተር ተሻገር ሽፈራው ሰው የመሆን ናፍቆት በሚል ርዕስ መጻፋትና በገዛ አንደበቱም ባነበበልን የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ዶክተር ሻገርን ለግሩም ግጥሙ እናመሰግናለን።
ችግር መከራና ተስፋ ከቅርብ ጊዜያት ወዲህ ዓለም ካንዱ ቀውስ ወደ ሌላ ቀውስ የምትታዘግም ትመስላለች።
ሶስት ዓመታት የዘለቀው ዓለም አቀፉ የኮቪድ-19 ወረርሽኝ መቀዛቀዝ እያሳየ ወይስ እየተላመደ ነው እንበል ብቻ በር የሚያዘጋ አያፈናፍን ፈተናነቱ ገና ረገብ ሲል የጀመሩት ግጭቶች፣
በተለያዩ አገሮች የታዩት የፖለቲካ ውጥረቶችና የተፈጥሮ አደጋዎች፣ የምጣኔ ሀብት ቀውሱ፣ መፈናቀሉ፣ ማህበራዊ ውዥንብሩ አንዱ ባንዱ ተከታትለው ማሳከራቸውን ቀጥለዋል።
የሚወዱትን ሰው በሞት እንደማጣት፣ የጤና መታወክ፣ ሥራ አጥነት፣ አሳዛኝ አደጋዎች ወዘተርፈ ጨምሮ ሁሉም የሚያጋጥሙት የሰው ልጅ ፈተናዎችም አሉ።
ይህ ሁሉ ተደራርቦ ታዲያ ይህ ለብዙዎች ካሁን ቀደም ታይቶ የማያውቅ የመከራ የትግልና ግራ የሚያጋባ ሁኔታ ይደቀናል።
ይልቁንም ደግሞ የሰው ልጆችን ኑሮ የሚያናጉት ይህን መሰሉ ቀውሶች ተነባብረው ሲመጡ ሊወጧቸው የማይቻልና ማብቂያ የሌላቸው ሲመስሉ በአስቸጋሪ ጊዜ ውስጥ መኖር ለሚፈጥራቸው በስሜት በጤናና ነገሮችን በሚመዝንበት መንገድ ላይ ከፍተኛ ጉዳት ሊያስከትሉ ይችላሉ።
በኢትዮጵያ ያለው ደግሞ የብዙዎች የዕለት ኑሮ አካል ነውና በርቀት ከሚታዩት ጎልቶ መሰማቱ አይቀሬ ነው።
በተለያዩ አካባቢዎች በብዙ ሺህ የሚቆጠር ሕዝብ የተፈጀበትና በመቶ ሺዎችና በሚሊዮኖች የተፈናቀሉበት ጦርነት ዳግም አገርሽቷል።
ድርቁና ረሃቡ በርትቷል። የሚቀጥለው ምን ይሆን? የሚሊዮኖች ዕጣስ ምንድን ነው? ተስፋ ሲኖር ይሆን? ለጊዜው መልስ ያላቸው የማይመስሉ ጥያቄዎች ናቸው።
ቀዳሚው ውይይታችን ታዲያ ስለ ቀደመውም ሆነ አዲስ ስላገረሸው ጦርነት እና መከራ ዜጎች በአንክሮ እንዲያስቡ የሚጋብዝ ነው።
ለውይይቱ መነሻ ባደረግነው ምክንያት እንንደርደር።
ወደ ባህር ዳር እናቀናናም። የባህር ዳር ዩኒቨርሲቲ ባለፈው ሳምንት ባከናወነው ስነ ስርዓቱ በሃይማኖት አባትነታቸው የተማሩትን በተግባር የሚኖሩ ሰውን በሰውነቱ ብቻ የሚያከብሩ ታላቅ አርአያ ሰብ ሲል የክብር ዶክትሬት ከሰጣቸው የሃይማኖት አባት ጋር በተለያዩ ርዕሰ ጉዳዮች ዙሪያ አተኮረ ወግ ቆይታ እናደርጋለን።
በመግቢያችን ጠቆም እንዳደረግነው በዘንድሮ የዩኒቨርሲቲው ስነ ስርዓት ለተመሳሳይ ክብር የበቃችሁ
በአትሌቲክሱ ዘርፍ ከፍተኛ አስተዋጽኦ በማበርከት ለሀገሯና ብሎም ለአፍሪካ ፋና ወጊ አትሌት የኢትዮጵያዊነት ተምሳሌት ያላት እውቋ የኦሎምፒክ አትሌት ኮማንደር ደራርቱ ቱሉ ናት።
በስፍራው ተገኝታ ስነ ስርዓቱን የተከታተለችው ዘጋቢያችን አስቴር ምስጋናው በጊዜው አነጋግራት ከአድማጭ ጆሮ አድርሰናል።
በጦርነቱ የፈራረሱ አብያተ ክርስቲያናትን መልሶ ለማቋቋም በተያዘ ጥረት እርዳታ ለማሰባሰብ ወዲህ ወደ ዩናይትድ ስቴትስ የመጡትና
በምረቃ ስነ ስርዓቱም በአካል መገኘት ባለመቻላቸው በቪዲዮ በተቀረጸ መልእክት አማካይነት ሽልማቱን በአክብሮት መቀበላቸውን ያረጋገጡበትን አስተያየታቸውን ያሰሙት የምሽቱ እንግዳችን ብፁዕ አቡነ ኤርሚያስ ናቸው።
የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ በቅድሚያ እንኳን በደህና መጡ።
አሜን። አዱላ እንኳን ደህና ቆያችሁኝ። እናንተን
እንኳን ደህና መጡ።
አሜን። ቆንጅት እንኳን ደህና ቆያችሁኝ።
አሜን።
መሰንበቻውን የባህር ዳር ዩኒቨርሲቲ የዛሬ አመት ግድም የሶ ሀገረ ስብከት በጦርነት ቀጠና ውስጥ በዋለበት ወቅት እንደ መንፈሳዊ አባት ምዕመኑን ብቻ ሳይሆን በአካባቢው ያለውን ህዝብ ሁሉ አስተባብረው ይረዱ የነበረበት ሰብአዊ ስራ ቀደም ሲልም የተለየ ክብር ተሰጥቶታል። የባህር ዳር ዩኒቨርሲቲ ግን በተለየ ሁኔታ የዘንድሮው የክብር ዶክተሬት ተሸላሚ አድርጎታል። በቅድሚያ እንኳን ደስ ያለው።
እንኳን አብሮ ደስ አለን አሉላ።
እንግዲህ ይሄ ብዙዎች ዘንድ በተለያዩ መገናኛ ብዙሃን የተነገረ ነው። በጊዜው በተለይ ግጭቱ እንዳበቃና ሰዎች ወደ የቀዮቻቸው መመለስ ሲጀምሩ በምን አይነት ሁኔታ ውስጥ እንዳለፋችሁ ተገልጾ ነበር። እንዳለመታደል ሆኖ ሌላ ጦርነት አገርሽቷል። አካባቢው አሁንም የግጭት መናኸሪያ ሆኗል። ያሁኑም ከማንሳታችን በፊት እርሶንም ዩኒቨርሲቲው ለዚህ ክብር ያበቃበት በመከራና በችግር ውስጥ ያለፋችሁበትን ጊዜ መለስ ብለን እንመለከት። ሶ እንደቀደመው ጊዜ እዚህ አይደሉም። የነበረውንም ደግሞ የሚገጥመውንም ፈተና ማነጻጸርም ድል ይሰጥ ይሆናል። በምን አይነት ሁኔታ ውስጥ ነበር ያለፋችሁት? እንደምንስ ህዝቡን አስተባበሩ?
ያው ለአምስት ወራት ያህል አካባቢው የጦር ቀጠና ሆኖ ሲቆይ ከጦርነት ጋር ተያይዘው የሚመጡ ፈተናዎች፣ ሰላም ሲጠፋ የሚጠፉ ብዙ ነገሮች ነበሩና የውሃም መብራትም ምግብም እህልም መድኃኒትም ሁሉም ነገር አልነበረም እንደሚታወቀው። ስለዚህ ያለንን ሁሉም ቤት ያለው ጥራጥሬም ይሁን ድርም ይሁን የሁሉም ሆኖ ለመጠቀምና ችግራችንን ለማቅለል ጥረት አድርገናል። እግዚአብሔር የመራራትን የመተዛዘንን መንፈስም በውስጣችን ጨምሮልን ካለው የተቀበልን ለሌለው በአይነትም በብርም ከዛም አልፎ ደግሞ መድኃኒት ተከፋፍለን ነው የተጠቀምነው። የሁለት ወር የሶስት ወር መድኃኒት ገዝቶ የተቀመጠ ሰው የግማሽ ወሩ ለሌላ ወገኑ እንዲሆን በመስጠት ጭምር አካፍሏል። ከግራ ቀኝ የሚወድቁ ወታደሮችን ከየጫካው አንስቶ የሞቱትን ቀብሯል። ቆስለኞቹን አጥቦ በባህላዊ ሕክምና አክሟል። ያህል ይሄ ሁሉ ስራ ሲሰራ በሃይማኖት ሳንለያይ በብሔር ሳንለያይ ሰው መሆንን ማዕከል አድርገን ነው የሰራ ነው እና በጥቅሉ እንዲሆነን ነበረ ማሳለፍ የቻልነው።
በዚያ የጭንቅ ጊዜ ጥቂት የሚበላ የሚቀመስ ያለው ከራሱ ቀንሶ ይችን ከኔ የባሰ ሁኔታ ላይ ላሉ ያካፍሉልኝ ብሎ እፍኝ ዱቄት ሳይቀር ይዘውሎት የሚመጡ እንደነበሩ፣ ችግሩ እየጠና ሲሄድ አበድሩኝና የተቸገሩትን አልርዳ ብለው በተማጸኑበት ጊዜ በየቤታቸው ለክፉ ቀን ለባሰ ቀን ብለው ይቋጠሩትን ያካፈሉት እንደነበሩ፣ ክርስቲያኑ ሙስሊሙን ሙስሊሙ ክርስቲያኑ በእምነት ሳይ ላይ ሲረዳዳ እንደነበረ በህዝቡ መሃል ያለውን የመተሳሰብ እሴት የሚገልጽ እንደሆነ ያሳስቡ ነበር።
እውነት ነው። ያው መንግስት አካባቢውን ከመቆጣጠር ከተገደበ በኋላ ወዲያው በማግስቱ ጦቢያን አደርጉ የሚሉ በጣም ብዙ ነበሩ እና ቤተክርስቲያን ጧት እንላለን ማጽናኛ ምክር ቤተክርስቲያኗ ትሰጣለች። በዚህ ምክንያት የራባቸው ሰዎች ይመጣሉ እዛው ቤተክርስቲያን፣ ሙስሊሞችም ክርስቲያኖችም ሁሉም እዛው ላይ ጥሪ እናቀርባለን ለህዝቡ፣ ያላችሁ አንጥታችሁ ተካፍለን እንብላና አብረን እንሞት የሚል ጥሪ ለህዝቡ አቀርባለሁ። ህዝቡም ያለምንም መሰስተት ያመጣል። እንዳልሹ እጥ ድቀት አይደለም ጥሪኝ ባንድ ጅንትጨበጥ ማታደር ጸበኝ የሚባለው እንዲህም ያመጣ ነበር። ይጠቅማል ብሎ ሳይሆን ያለውን መስጠት ስላለበት እንደዛሬ በዚህ መልኩ የረዱን ሰዎች ከሶስት ቀን ከአራት ቀን በኋላ ደግሞ ራበን ብለው ከቆሙት ወገኖቹ ነው ይጠይቁ ነበር። እንደው በዚህ መካከል እንደው ብዙ ናቸው። ከብዙዎች ለምሳሌ ባነሳ ማስታውሳት አንዲት ልጅ አለች። የክረምት ምግብ አዘጋጅታ ኑሯልና ለ150 መናኸሪያ ላይ የመኪና ስምሪት ላይ ለሚሰሩ ልጆች ደግሳ በላች። ለአብነት ተማሪዎች 50 ኪሎ ግራም ጤፍ ዱቄት እንዲሁም ማጣፈጫውንም ሽሮ ዱቄት በርበሬ ሳይቀር ይዛ መጣች። እንዲህ ያደረገች ልጅ ከ15 ቀን በኋላ ቤተክርስቲያን መጥታ ባካች አበድሩኝ ብላ ስትጠይቅ አስታውሳለሁኝ። አራት ወር አምስት ወር የሰው ፊት ሳታይ መብላት የምትችለው ሰው ያላትን ጨርሳ ሰጥታ በ15 ቀን ውስጥ መጥታ ብድር ስትጠይቅ ሁሉ አስታውሳለሁ። እንደዚህ አይነት ርራሄ ያደረገ ህዝብ ነበረ። ይሄ ካለቀ በኋላ በጥሬ ብር ጠይቀናል። እንደ ህዝብም እናልበው ህዝባችን ነው አሁን ተርቦ እየወደቀ ያለው እባካችሁ ብር ያላችሁ አንቱ ለቤተ ክርስቲያኗ አበድሩ። እግዚአብሔር ጊዜውን ቀኑን ቢሰጠን ከፍላችኋለን የሚጥር ያቀርብ የነበረ ወልዳያ ከተማ ብቻ 5,900,000 ብር ነው አንተቶ የሰጠኝ እና ይሄን ለሙስሊምም ለክርስቲያንም ሳን ለሁሉም ሰው መሆንን መሰረት በማድረግ አከፋፍለናል። ጥሩ ህዝብ ነው፣ ጨዋ ህዝብ ነው።
ብፁዕ አቡነ ኤርሚያስ በአሁኑ ሰዓት የሚገኙት በዚህ በዩናይትድ ስቴትስ ቢሆንም የመጡበትንም ጉዳይ ያጫውቱናል። ቀደም ብለን በመግቢያችን እንደጠቆምነው መሰንበቻውን የክብር ዶክትሬት በሰጠው በባህር ዳር ዩኒቨርሲቲ ስነ ስርዓት ላይ በቪዲዮ ምስል ተቀርጾ በተሰማው ንግግሮ አሁን እያስረዱ እንዳሉት ሰው መሆን ብቻ እንዴት እንዳሰባሰባችሁ ጭምር ነበር የተናገሩት። እስኪ ከንግግሮ በመጠን እንስማና ወደ ውይይታችን እንመለሳለን።
ይህ የክብር ዶክትሬት የተሰጠው እንደኔ ሳይሆን የሰሜኑ ሀገራችን ይልቁንም ደግሞ እኔ ያለሁበት ሀገረ ስብከት ለአምስት ወራት ያህል በጦር ቀጠና ውስጥ በወደቀ ጊዜ ከኔ በላይ ሆነው በጸሎት ሲጠብቁ ለነበሩ ለምሳሌ ለብፁዕ አቡነ ቄርሎስ ከጎኔ ሆነው በምክር ሲረዱኝ ለነበሩ የሀገር ሽማግሌዎች እንዲህ ብናደርግ እንዲህ ብንሰራ ስላቸው ለሚፋጠኑት ከጎኔ ለነበሩ ካህናት፣ ዲያቆናት፣ የሰበካ ጉባኤ አባላት ይልቁንም በሙስሊሙ ማህበረሰብና በእኔ መካከል እንደ ድልድይ እንደ መሰላል ሆነው ብዙ ስራ ሲሰሩ ለነበሩ የመስጊድ ኮሚቴ አባላት ሰብአዊ ግዴታቸውን ለተወጡ አባቶቻችን፣ እናቶቻችን፣ ወንድሞቻችን የተሰጠ ስጦታ ነው። በዚህ መልኩ የዩኒቨርሲቲ አስቦ ይህን የክብር ስጦታ ለኔ ሲሰጥ ያን ማህበረሰብ እየሸለመ እንደሆነ እረዳለሁኝና ስላደረገው መልካም ስጦታ ዩኒቨርሲቲውን አመሰግናለሁኝ።
እንደተከታተልነው እንግዲህ እንዲያውም የክብር ሽልማቱን የነርሱ ነው ሲሉም አጋሮቹን ተባባሪዎቹን በስም ዘርዝረዋል። አንዱ ለሌላው መድረሱ ሃይማኖት እንኳን እንዳለ ያስረድተዋል። እስኪ እሱ ላይ አንድ ሁለት ነጥቦችን ያክሉ። እንዲያ ባለ ጊዜ ውስጥ እንዴት መሰባሰብ ተቻለ? የእምነት አባቶች የምታምኑበትን እንዴት ሌሎችም የሚቀበሉትና የሚከተሉት መንገድ ምን ቻለ?
እውነት ነው በዚህ አይነት ስራ ላይ ሃይማኖትን ብሔርን እና የመሳሰሉትን ነገሮች መስፈርት ማድረግ አይገባም። ራሱ የሃይማኖታችን አስተምህሮ አይፈቅድም። ያው ክርስቶስ የፀሐይ ብርሃንን የሚሰጠን ሃይማኖትን መሰረት አድርጎ አይደለም። የምንተነፍሰውን የአየር ንብረት ጠባይ፣ ዝናምን በሃይማኖት ለይቶ አይደለም፣ ሰው መሆንን መሰረት አድርጎ ብቻ ነው። ስለዚህ የክርስቶስ ኢየሱስ ክርስቲያን ይሄን ልታደርግ እንደሚገባ ያው ተመረናል። ሌላው ሊደነቅ የሚገባው ግን የሙስሊሙ ህብረተሰብ ነው። እኔ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት መሪ ነኝ። ባለሁበት ቤተክርስቲያን ቅጥር ግቢ ውስጥ መጥቶ የማስተባብረውን እርዳታ ለመካፈል ፈቃደኛ በመሆኑ ከምንም በላይ በምሰጠው ምክር እንኳን እዛው በትግስት ሆኖ በማዳመጥ ትልቅ ሚና ይጫወት መሆኑ ይገርመኛል። ወደ ቤተ ክርስቲያን መጣ፣ አልተጸየፈም፣ ወይም እንደ ልዩ ነገር አላየም። ይሄ የእግዚአብሔር ቤት ነው፣ እናዳምጥ፣ መረጃ እንቀበል፣ አቡኑ የሚሉንን እንስማ፣ የሃይማኖት አባት ናቸው፣ ለእኛ የሚሆንም ነገር ይናገራሉ ይሰራሉ ብሎ መቅረቡ በራሱ ይሄ ትልቅ ነገር ነው። ያው ያለችንን እኩል ተካፍለናል። ነገ ቤተ ክርስቲያኗ ከካዝናዋ አውጥታ ወይም ደግሞ ለምና ቢሆን ብድሩን መክፈል እንደምትችል ብናምንም ይህን ስንሰጥ ለሰበካ ጉባኤ፣ ከሰበካ ጉባኤ ወደ እድርም ስናወርድ አደራ ማን በልቶ ያድራል ማን ጦሙን ያድራል በሚል መስፈርት ስጡ እንጂ ማን ነው ክርስቲያኑ ማን ነው ሙስሊሙ በሚል መስፈርት እንዳሰጡ አደራ እግዚአብሔር ይቀየመናል የሚል ማሳሰቢያ ያህል ሰጥቻለሁ። በዚህ መሰረት ያለምንም ልጅነት በእጃችን ላይ እግዚአብሔር የሰጠንን በረከት ተካፍለናል። በሙስሊሙ ወገንም ይህን ካደረግን ተወሰኑ ቀናት በኋላ የመስጂድ ኮሚቴዎች አሉ። በእኔና በህዝቡ መካከል በሙስሊም ህብረተሰብ መካከል እንደ ድልድይ ሆነው ኢንፎርሜሽን እንድንለዋወጥ ያገለገሉ ለ500 ክርስቲያኖች 2200 ብር እንሰጣለን እኛም አዘጋጅልን ብለው በመጠየቅ መስጠታቸውን አስታውሳለሁኝ። በዚህ አይነት ህብረት ነው የሰነበት ነው ለማለት ነው።
በዚህ አሁን ባለው ሁኔታ እንግዲህ ወሬው ከወዲያ ወዲህ የሚዛመተው በማህበራዊ መገናኛ ነውና እሱን አስመልክቶ ምን ምክር ምን ተማጽኖ ያሰማሉ?
እውነት ነው መቼም ያው አምና እዛው አካባቢ ሁኜ አንዳንድ ሚዲያዎች የሚሰጡትን ግምት ከታተል ነበረ። መብራት እስካጠፋበት ጊዜ ድረስ ወልዲያ ታያዝ ወልዲያ ይዟል፣ ቆቦ ተይዞ ቆቦ አልተያዘም፣ እንዲህ የሚል ግራ የሚያጋባ ከእውነት የራቀ መረጃ ለህዝብ ይለቀቅ ነበረ። እና አሁንም ይሄ ሊሆን አይገባውም። በትክክለኛው መረጃ ሰጭ አካል የተሰጠ ከዛ እየተወሰደ ማባዛት ነው ያለበት ብዬ አስባለሁኝ። በትክክል በአካባቢው በቦታው ሆነው የሚዘግቡ ዘጋቢዎች አሉ ትክክለኛውን የሚያቀርቡ። በአብዛኛው ግን በግምት የሚደረግ ነውና ለምንም አይጠቅምም። እንደው ከጦርነቱ ይልቅ እየጎዳንም ያለው ይሄ ስለሆነ ሊታረም ሊስተካከል ይገባል ላለሁኝ በዚህ መንገድ ስራ ለሚሰሩ ወንድሞችና እህቶች።
ብዙ አዙነ ኤርሚያስ ሌላ ጥያቄ ከመጠየቄ በፊት ቆንጂት ባነሳችሁ ጥያቄ ላይ አንዱ በእነኚህ ወሬ በሚዛመትባቸው ማህበራዊ መገናኛዎች የጦርነቱን ሁኔታ የሚመለከት መናገር ብቻ ሳይሆን አንዱ ራሱን ችሎ አሳሳቢነት እየከሰተ ያለው ግጭት የሚያባብሱ ሁኔታዎች ከግራን ከቀኝ መሰማታቸው የተጎዱትን ወገኖች ለመደገፍ እነሱ ላይ የሚደርሰውንም ጉዳት ለመቀነስ ወይም ለማስቆም ብቻ ሳይሆን በስሜት አንዱ ሌላው ላይ የሚወረውራቸውን እነኚህን አባባሽ ሁኔታዎችስ በተመለከተ ምን ይላሉ?
እውነት ነው። አሁን ግጭቱ መቼስ የኢትዮጵያውያን ግጭት ነው። በእርግጥ የሚያጋጩን የተለያዩ ወገኖች ሊሆኑ እንደሚችሉ ግምት ቢኖረንም አሁን እያለቁ ያሉት አንዲት እናት ልጆች ናቸው፣ የአንዲት ሀገር ልጆች ናቸው። በተቻለ መጠን እንዲያው የበለጠ ለጥላቻ የሚጋብዙ ነገሮችን ባንለጥፍ ባንጽፍ በዚህ ዘመን ሰው ሊናገራቸው የማይገቡ ነገሮችን ጭምር የበለጠ ጥላቻ በግራ ቀኙ ዘንድ እንዲያድግ እንዲጎለብት የሚጽፉ የሚለጥፉ የሚናገሩ በጣም ብዙ ናቸውና እንደው ይሄ በእውነት ነውር ነው። እንደ ባህላችን እንደ ሃይማኖትም ኃጢያት ነው። እንደው እንደ ህገ መንግስት አይገዛኝም ብሎ ከባህር ማዶም ከተለያዩ ቦታ ሆኖ ቢናገርም በእውነት ወንጀል ነው፣ ልናቆመው ይገባል። በዚህ ግራቀኙን ወገን የሚዋደቀውን የሚሞተውን ወገን አንጠቅመው ማናተርፈውምና በጣም ልታስቡበት ይገባል ብዬ ተማሳሰብ ወዳለሁኝ።
ብፁዕ አቡነ ኤርሚያስ ከጥቂት ወራት በፊት ካሉበት ቀዬ ተሰደው ወደ ደቡብ ወሎ ለመጡ የትግራይ ተወላጅ ኢትዮጵያውያን እናንተን ለመርዳት ከተሰጣችሁ ያቀማችሁን ያላችሁን ወስዳችሁ እህል ይዛችሁ በሄዳችሁበት ባሰሙት ንግግር ሁኔታው የሚያሳዝን መሆኑን ይሄ ያለንበት ጊዜ ያለንበት ሁኔታ በእጅጉ ያሳዝናል፣ በዚህ መንገድ ውስጥ መታለፍ አልነበረበትም፣ የተሰደዳችሁት ግን ወደ ባዕድ አገር አይደለም ይሄ አገራችሁ ነው ሲሉ ያረጋጉበት መንፈሳዊ ንግግር አለ። እስኪ በቅድሚያ ያን አስተያየቶን በመጠኑ እንስማና ለውይይቱ እንመለስ።
በዚህ ሁኔታ በሆነ ነገር ብናዝኑ ከቀያችን በመውጣታችሁ ብናዝኑ ምንም ሄደባችሁ ምንም በቀማችሁ ወደ ባዕድ አገር ሄዳችሁ ግን እየተራባችሁ አይደለም ከሀገራችሁ ምድር ነው ያላችሁትና ምንም አቅሙ ደካማ ሆኖ የከረመበትን ታውቃላችሁ። ብዙ ባያግዛችሁም የስሜት ሊኖራችሁ ይገባል።
ጦርነት ነውና በሁሉም በኩል ሰዎች የሞቱ ነው። ህፃናት ሳይቀሩ ጦርነት ውስጥ እየተማገዱ ያሉበት ሁኔታ ነው የሚታየውና ያንድ ሀገር ህዝብ በዚህ መከራ ውስጥ የሚያልፍበትን አስመልክቶ አሁንም ብዙዎች የሚያልቁበት ዳግም ሌላ ዙር ጦርነት አገርሽቷልና ስለዚህስ ምን ይላሉ?
እውነት ነው። መቼውንም ቢሆን አንዳችን ካንዳችን ተለይተን መቆም አንችልም ብያምናለሁ። የትግራይ ህዝብ ከሌላው ህዝብ ተለይቶ መቆም አይችልም። ሌላውም ህዝብ እንደዛው ከትግራይ ህዝብ ከወገኑ ተለይቶ መቆም አይችልም። እንንቆመው የምንበረታው የሚያምርብን አንድ ስንሆን ነው። ይኸው በዚሁ ሆድና ጀርባ እንድንሆን እየተሰራ ባለበት ወቅት በጣም በብዙ ሺዎች የሚቆጠሩ የከመሃል ትግራይ የመጡ ወገኖቻችን በጣም ብዙ ናቸው። እስካሁን ድረስም ቀደም ሲልም እኛም ያደረግነው ይሄ አካባቢ የዛ ህዝብ ምድር ነው፣ ባይድ ሀገር አይደለም። ስለዚህ ወልዲያና ወልዲያ ዙሪያ ለተቸገረው ህዝብ ሌላ ወገን ከሰጠን እርዳታ አንስተን ለንሳት ይገባል ብለን እንደ ሀገረ ስብከት ጽፈት ቤት ተነጋግረን ከመጣልን ዱቄት፣ አልባሳት እንዲሁ ለበዓል ጊዜ ደግሞ ለሁለተኛ ጊዜ ለበዓል መዋያ በሬ በመግዛት በማስተባበርም ጭምር ለማድረግ ሞክረናል። ይሄ ሊቀጥል ይገባል ብዬ አስባለሁ። ከዚህ መካከል መቼም ልዩ ተልእኮ ያለው መጥቶ የበጎውን ሰው ስም ሊያጠፋ እንደሚችል አንጠራጠርም። አሁንም መሬት ላይ ያለው ምን እንደሆነ ባናውቅም በተፈናቃይነት መጥተው ሌላ ስራ ሰሩ እየተባለ የሚሰጥ ውዥንብር አለ። መሬት ላይ ያለው ምንድነው? ይሄን ለትክክለኛ የመረጃ ሰው ብንተወው እና ይሄንንም የሚያደርጉት እኔ ሁሉም ናቸው ብዬ አላስብም። ከሆነም እንኳን የተለየ ተልእኮ ያለው ሊያደርግ ይችላል። ስለዚህ በዚያ ምክንያት አሁንም የትግራይ ህዝብ ቸግሮት እውነት ነው ጦርነት ነውና በጦርነት ቀጠና ውስጥ ምንም ነገር እንደማይኖር እናውቃለን። ብቻውን ራሱን አይችልም። ይሄኛው ህዝብም ብቻውን እንደማይችል ሁሉ ሊመጣ ይችላል። በፍቅር ልብ እንቀበለው የሚል ሁልጊዜ የማያቋርጥ ምኞት አለኝ። አንጨክን። ሁሉን ህዝብ ጠቅለለን ልንጠላው፣ ልናገለው፣ ልንጠራጠረው፣ ልንሰጋበት አይገባም። እኔ ሁሉንም ኢትዮጵያውያን አደራ አምለው ይሄ ነው። የጥቂትን ሰዎች አጀንዳ አናውቀውም። ስር መሰረቱን ተሸክመን ወገናችንን አንጥላ። የትግራይ ህዝብ ሌላውን ህዝብ አይጥላ። በሌላው ብሔር ብሔረሰብ ክልል ያለ ህዝብ የትግራይን ህዝብ ሽፍልቅ አድርጎ ክፉ ነው ብሎ አይፈርጅ። ይሄ ወቅት ያልፋል። ይሄ የፖለቲካ ትኩሳት ያልፋል። ህዝብ ግን አያለፍም። አገር አታልፍም፣ ትቆያለች። ይህንን ታሳቢ አድርገን ልናስብ ይገባል፣ ልንናገር ይገባል፣ ልንሰራ ይገባል እላለሁኝ።
መጪው አዲስ ዓመት ነውና እንደው ለሁሉም ወገን ምን ተማጽኖ ያሰማሉ በዚህ ጊዜ?
እውነት ነው እንግዲህ ዘመን በራሱ አዲስ አይሆንም። እኛ አዲስ ሐሳብ፣ አዲስ ንግግር፣ አዲስ ስራ መስራት ተቻልን ነው። ስለዚህ እኔ ከሁሉም ኢትዮጵያውያን ከኔ ጀምሮ ዘመኑን አዲስ ሊያስብል የሚገባው ነገር ሊኖረን ይገባል ብዬ አስባለሁ። ያን እንደው የጥላቻ ሐሳባችን ወደ ፍቅር እንዲለወጥ፣ ከጥላቻ ተነስተን እናስተላልፋቸው የሚያጣልፉ የሚያጋጩ ንግግሮቻችን እንደው እንዲታረሙ፣ የመገዳደል የመበቃቀል አንዱ አንዱን የማሳደድ ስራችን አንዱ ለአንዱ በጎ ስራ በመስራት ሊለወጥ ይገባል ብዬ አስባለሁ። ይሄን ካደረግን ነው የኢትዮጵያውያን አዲስ ዘመን ተብሎ 2015 ሊጠራ የሚችለው። ስራችን ሳይለወጥ፣ ሐሳባችን ንግግራችን ሳይለወጥ ሳይታደስ አዲስ ዘመን አናገኝም። እና እንደው ይሄንን እናስበው፣ አይጎዳንም፣ እናተርፋለን። በተለይ መሪዎች
በዛኛውም ጦርም ስፈሩ እዚህም እንደ መንግስት የምትመሩ እንደው ቆም ብላችሁ ህዩት። በምንድን ነው ያልተግባባችሁ? በእውነት ስንት ደም ፈሰሰ? ስንት ህይወት አለፈ? እውነት ለወገን የሚጠቅም ሐሳብ ማን አንስቶ ነው ያልተግባባ ነው? በጣም እናስበው ይገባል። ለሐሳብ ለልና ተገዥዎች በመሆን አዲስ ሰዎች ልንሆን ይገባል የሚል የተማይጽኖ ጥሪ አደርጋለሁ።
እንግዲህ ብዙ ስራ ላይ ነው ያሉት ብፁዕነቶ። ነገር ግን ብቻውን ከእግዚአብሔር ጋር በሚነጋገሩበት ጊዜ ምንድን ነው የሚማጸኑት?
አንደኛ ከምንም በላይ ከራሴ ጀምሮ የሁላችንንም በደል ይቅር በል ነው የምንማጸነው። ይሄንን ነው ኃጢአታችንን ይቅር በል የምሕረትና የይቅርታ ፊትህን ወደ ቅድስት ሀገራችን ኢትዮጵያና ወደ ህዝቦቿ መልስ። የረራህን የመተዛዘንን የመደማመጥን መንፈስ ለመሪዎችም ለተመሪው ህዝባችንም ስጥልን ነው ትልቁ ጸሎቴ። እንዳንድ የሃይማኖት ሰው እንዳንድ በመከራ ያለች ሀገር ዜጋ ይሄን ነው የምለው።
ብፁዕ አቡነ ኤርሚያስ ዘመን በራሱ አዲስ አይሆንም እኛም እናደርገው ሲኖር ነው ብለዋል። በዚህ ሰዓት ስርጭታችንን የሚከታተሉ አድማጮቻችንም እርስ በርስ እንዲነጋገሩበት በሚያሳዝነውና ልብ በሚሰብረው ሁኔታ ውስጥ ዳግም ጦርነት ውስጥ የተጋባበት ሀገር ተስፋም እንዲጸንሱ የተሻለ ሁኔታም እንዲመኙና በድርጊትም እንዲያሳዩ የሰጡትን ትምህርት ከሁሉም ልብ የሚያድር ይመስለኛል። ቆንጅት አመስግነን እንሸኛቸው። እንኳንም ደስ ያለው እንበላቸው በድጋሚ።
ስለ ተሰጥቶት አክብሮት እንኳን ደስ ያለው እንላለን በድጋሚ። ብፁዕ አቡነ ኤርሚያስ ከእኛ ጋር ስላደረጉት ቆይታ እናመሰግናለን።
እግዚአብሔር ይስጥልን።
አሜን። እንደው አሉላ ቆንጅት አንድ የረሳሁት ነገር አለ።
እሺ።
መልካሟ የኢትዮጵያ ልጅ ኮሎኔል ደራርቱ ቱሉ ከኢትዮጵያ ለኢትዮጵያ ተወልዳ ለኢትዮጵያ እየሰራች ያለች መልካም እህታችን ናት። እንደው በዚህ አጋጣሚ እሷንም እንኳን ደስ አለች ለማለት እፈልጋለሁኝ። ውጭ እንደመሆን የመበቀደም በዛ መርሃ ግብር ላይ የተወሰነች ቪዲዮ ስልክ ስለ እሷ ብዙ ማለት የምችለው ነገር ሲኖር ጥቂትም አላልኩኝም። እሷ ግን ብዙ ብላለች። በእውነት ምን ወዳት ኢትዮጵያን በበጎ ነገር እንድትነሳ እንድትታወስ ከፍ ያደረገች ከፍ ያስደረገች እህታችን ለዚህ የክብር ዶክትሬት ስጦታ በመብቃቷ በጣም ደስ ብሎኛል። እድሜ ከጤና ጋር ሰጥቶ ለኢትዮጵያ ያቆያ ትላለሁኝ።
መልካም መልእክቶ ደርሷል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ለጊዜውም ለሰጡትም ማስተያየት ከልብ እናመሰግናለን። እግዚአብሔር ይስጥልን።
እግዚአብሔር ያክብርልን።
አሜን። ሁላችንንም ያክብረን። ስራችሁን እግዚአብሔር ያቃና።
አሜን
አሜን። አድማጮች ከብፁዕ አቡነ ኤርሚያስ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ውይይታችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
በታዳጊ እድሜው ነው ወዲህ ወደ ዩናይትድ ስቴትስ መጥቶ የሁለተኛና የከፍተኛ ትምህርቱን የተከታተለው።
ከአዲሱ ባህል ለመተዋወቅና የራሱን ለማድረግ እንደተጓዘው መንገድ ሁሉ የአገሩን ባህል ቋንቋና ስነ ጽሑፍ በቅጡ ለማወቅ ለመረዳት እኩል ጥረት ያደረገ ወጣት ስራዎች አስተዋውቀናችኋል።
አሁን በልዩ ልዩ ፕሮግራሞች ሳቢያ ሙሉውን ማሰማት ሳንችል የቀረ ነው ከወጣቱ ገጣሚ ሳልሳዊ አስፋው ከበደ ጋር የጀመርነው ቃለ ምልልስ ዛሬ ይጠናቀቃል።
የስነ ጽሑፍ ጉዞህን ብለው ጽሑፎችህን ንባብህን ጨምሮ የመጣበትን መንገድ መልከት እያደረግን ነው። ወደ መንገዳችንን አገራዊ ጉዳይ ወደሚዳስስ ሌላ አንድ ግጥምህ ቀደም ብለህ እንዳነበብክልን ያለ ጠያቂ የሆነ ነገር ግን ዘመኑን የሚቃኝ ሁኔታዎችን ከልብህ እንደወሰድክ የሚመስል አንድ ግጥም እናያለን። ገጽ 30 ላይ ባንዲራ ይላል። ረዘም ያለ ግጥም ነው። የግጥምህን አንጓዎች ልውረድና ለውይይታችን መነሻ ላድርግ። አገር ለኛ ዛሬ ሰው በማንነቱ የሚታረድበት እንዲህ ያለ ቃል በስነ ጽሁፍም ሆነ በመነገር እንዲህ ቀላል ይሆናል ተደፎ ይባላል ብዬ በማልገምተው ሁኔታ ተደጋግሞ ያየነው ነው። ሀገር ለኛ ዛሬ ሰው በማንነቱ የሚታረድበት፣ ሰው በሰውነቱ ሰው የማይሆንበት፣ በተራ የበላ በተራም ያልቀበት፣ መሬት ከሰው በላይ ጊዜ የነገሰበት ይላል። ዳልከው እንግዲህ ያገር ጉዳይ ራቅ ሲሉ ያከነክናል ይበልጥም እንዲያስቡ ያደርጋል። ነገር ግን ይሄ በጣም ከባድ ጊዜና ከባድ ሁኔታን የተመለከተበት ነው። እስኪ ደግሞ ስለዚህ ያጫውተን። ቅርብ ጊዜ የታዩት አሳዛኝ ድንገቶች በቀጥታ በሐሳብ እዚህ ጋር የመጡ ይመስላሉ። ነገር ግን አንተ የጻፍከው ከዛም ቀደም ባለ ጊዜ ነው።
ግድ ነው። ይሄኛው ግን በተለይ ያቺ አመተ ምህረቱ ወጥቷል አሁን ላለው ነገር የተጻፈ ነው ይመስለውና እነዚህ አይነት ጽሁፎች የሌላውም ሰው አይደለም የራሴም ሲሆን አንዳንዴ ያሳዝነኛል። 2005 ዓመተ ምህረት ሃያዎቹ መጀመሪያ እድሜ ላይ ሆነ ስለ ሀገር ያኔ የነበረን ስሜት እንዲህ አይነት ሰማም የሆነ ስሜት ተሰምቶ አሁን ላይ ግን ከዚህ የባሰ ሰው የሚሞትበት ሆኖ ህመሙ ግን ከዛኛው ያነሰ ሆኖ ታገኘዋለህ። አንዳንዴ ያለፍንበት ጉዞ ምን ያህል ጫፍ ላይ ደርሶ ስሜታችንን እንኳን እንደውም ወደታች አንድ ብዙ ሰው ላይ የምንሰማዋለ ሰሞኑን እንደ ሞትን አስለ ሞትን ለመደ የሚባል አይነት ነገር እና ትዝ ይለኛል ይሄኛ የጻፍኩበት በፊት ፌስቡክ ላይ ወይም ኦንላይን ሰው ሲሞት በማየት በጣም ያስደነግጥ ነበረ። አንድ ሰው ሲደበደብ ብታይ ወይ የጥል ቪዲዮዎችም ብታይ በጣም ይረብሽ ነበር። እንደ ኢትዮጵያ ውስጥ እንዴት እንዲሆናል ብ እና ትዝ ይለኛል ይሄ ፌስቡክ ላይ ኢትዮጵያ ውስጥ ሰው ሲሞት ቪዲዮ ታይቶ ብዙ መነጋገሪያ ሆኖ ነበርና እንዴት ነው አረንጓዴ ቢጫ ቀይ ኩራት የሚሰጠን እንዴት በሱ ኩራት ሊሰማን ይችላል? እንዴት ጥቁር የሆነ ስሜት ኖሮ እንደ ባንዲራችን ራሱ ጥቁር መሆን አለበት አንዳንዴ የሚያሰኝ ስሜት ነበር። እንዳልኩ ይሄ ግን ያኔ ገና ነገሮች እንደው እንዲህ ባልባሱበት ጊዜ ነበረ። ሰው ይህን ስሜት ያን ላይ አይቼው አሁን ላይ ደግሞ ያለውን ስሜት ሲሆን ምን መሰማት እንዳለበት ራሱ ግራ ይገባኛል። አሁን የምናያቸው ነገሮች እና ያው እንግዲህ 2005 ዓመተ ምህረት ላይ በሀገር ላይ በሚሆነው ነገር ሰው በሚሞተው በማዘን የተጻፈ ጽሁፍ ነው። አሁንም ደግሞ ላለው ነገር ገላጭ ነው ብዬ አምናለሁ።
መግቢያ ላይ እንዳልከው የዚህን ጊዜ የዚህን ዘመን ነው የሚመስለው ዴት መታዘን እንዳለበት እንዴት ስሜት መገለጽ እንዳለበት ግራ ይገባል ብለሃል። የብዙዎች ሐሳብ ይመስለኛል። ግራና ቀኝ ከመነሱት ቡድናዊ ስሜት ባሻገር የሰው ልጅ ላይ የሚደርሰው ግፍና በደል ላያሙ የሚችል ሰው መኖር መቻሉ ራሱ ይገርማልም ያሳዝናልም። ሳልሳዊ ምናልባት ከሱ ወጣላ ድግህና ደግሞ የቴክኖሎጂው ዘመን ወጣት መሆነን ገመንገዱን ቴክኖሎጂን ለሚበጅ ነገር በተለይ ጥበባዊ ስራዎች ከተሰሩ በኋላ ከዛም ማሳደግ እንደሚቻል የብዙ የኪነ ጥበብ ዘርፎች ውህድ በዚህ ዘመን መስተጋብር አለ። አንዱ አንዱን የሚያግዝ የሚመስልበት ወይም ደግሞ ሌላ የተሻለ ነገር እንዲወለድ የሚያደርግበት ነገር እና ያለና ከጓደኞችህና ከሙያ አጋሮችህ ጋር የሰራችሁትን ምጥን አኒሜሽን ቪዲዮ ምስል ለመመልከት ችያለሁ። ድንቅ ተፈጥሮ የሚል ነው። ቱንክናም አለው አንቺስ ካለሽ ጊዜ መንፈሴ ረፍታለው ወዴ መች ይከፋል ደስታዬ ብዙ ነው ሰላምታይን ስሚ አንቺ ድንቅ ተፈጥሮ ነይና ዳብሽልኝ የህይወቴን ጉሮሮ ያለብኝ ይመስል የሞት ሰው አደራ ሳልነካካሽ አላድር እንድነሽ እንጀራ ይላል። ያቺ የውበት መጨረሻ ያደረካት እንጀራ መሆኗን የምናውቀው በኋላ ነው። እስኪ ንገረን በተንቀሳቃሽ ምስል ስለተሰራው የሌላ ቴክኖሎጂ ወይም ጥበብ ዘርፍ ባለሙያ ከሆኑ ጋር አብሮ መስራት ምን ይመስላል? ስለሱ ደግሞ አጫውተን።
እሺ ያው ድንቅ ተፈጥሮ እንግዲህ እንዳልከው አንዳንድ ግጥሞች አሉ በወጣትነት ስሜትን በለው ውበትን በመግለጽ በለው ከዛም ደግሞ ትንሽ ለመዝናናትም የሚገቡ አሉ። ይሄኛው ሲጀምር የሴት ልጅን ውበት እንደሚገልጽ አይነት ይዘት ነው። እንግዲህ ቅርጽሽ እንዲህ ነው እንደሚለው መጨረሻ ላይ እንደገለጽከው እንጀራ ሆኖ ታገኛለ እና ያቺ መለወጧ ደስ የሚል ስሜት የሚፈጥረው አለ እና ይቺን ግጥም ከአንድ ጓደኛዬ ጋር ሮቤል ተክል ይባላል ከእሱ ጋር ቁጭ ብለን እያወራን እንግዲህ ግጥሙ ጭንቅላታችን ውስጥ የሚስለው ምስል አለ። የዛኑም ያህል ደግሞ እነ ቴክኖሎጂ መጠቀም እንችላለን አሁን ካሉን ነገሮች ጋር ደግሞ አዋህደን ለየት ያለ ኤክስፒሪየንስ እንዴት መፍጠር እንችላለን ከሚለው ነው። አሁን ያቺ ያየሃት አኒሜሽን እንግዲህ ያው ይሄው እዚህ ውስጥ ያለው ካራክተር ራሱን በግጥሙ ሲገለጽም የሚያደርጋቸው ድርጊቶች ቃላቶቹ ድንገላጭ የሆኑ ምስሎችም ሆኖ እንደ ፊልም አይነት በአኒሜሽን መልኩ የተሰራ ነው። ዋናው ሀሳቡ ግን የማሳቅ ብቻ ሳይሆን እጃችን ላይ ያለውን ቴክኖሎጂ ግጥምን ደግሞ ሲሆን ወረቀት ላይ እንዳለው ሆኖ ነው እና ብዙ ጊዜ እንፈራለን ወጣ ብለን ነገሮችን ለማየት። ፊልሞችን ብናይ በ3D የሚሰራ ፊልም አለ። ከ3D አልፎ የተለያዩ ነገሮች ላይ ኤክስፐሪመንት ይደረጋል። ግጥም ላይ ሲሆን ብዙ እንደዛ ደፍረን አናደርገው እና አሁንም በቃ ከሱ ሀሳብ ጋር የተያያዘ ነው።
መልካም ስነጽሁፋዊ ተሞክሮ ወደ ሌሎች ንባቦችም እንደወሰደ የሚያሳይ አንድ ግጥም እናንሳ። የግሪኮችን አፈ ታሪክ መነሻ ያደረገ ግጥም አለ። ለታሪኩ የተሰጠውን ስያሜ በቀጥታ ትርጉም ሰፊ ፍትህ ብለዋል። ግጥ ወለድ ብለህም ግጥምና ሀሳብ ወለዱ ንባብ እንዳዋሃደ ታሪክ ይነበብ ትላለህ ለአንባቢዎች። እስኪ ገጽ 36 ላይ ነው ማየው። ይህንንም እንዝለቀውና አንዳንድ ነጥቦችን እናንሳ።
እሺ። ሰፊ ፍትህ። አየሁት ሞትን ቆሞ ከደጅሽ፣ በእባብ መልክ ዛሬም ደግሞ ሊነድፍሽ። ከጨለማ በሚጠቁሩ ክንፎቹ፣ በረጃጅም ሹል ጥፍሮቹ ገዝፎ ታየኝ አፉን እንደ ገደል አስፍቶ። አንቺን ፍቅሬ ነው ሊነጥቀኝ ሲል አድብቶ። እናም ተነሳው ከረፍቴ ትራስ፣ ለነፍስሽ ለሆነ አትዋስ። እኔ ገለባ ሞት እሱ ነፋስ፣ ጠንክሬ የምቆምበት ጉልበት አልነበረኝም። ፍቅርሽ ብርታቴ ሆኖ ግን ፍርሃት አልተሰማኝም። ለምን እንደመጣ አልጠየቅኩትም እንደማቅ ያውቃል። ለፈጣሪ የጸለየ አንደበቴ እንዴት እሱን ይማልጠናል። የኔም ልስጥህ ነፍስ ነፍስ ናት፣ ህይወቴን ውሰድ ፍቅሬን ግን ተዋት። እግዚአብሔሩን ባወደሰው አንደበትህ ለእኔ ምህረት ታዜማለህ። ከደኸው ከሞትክ የኔነትህን ትረዳለህ። ፍቅሬን አጥቼ ከመኖር ለአፍታ በዚች ምድር ላይ በዘላለም ሀቃት ነኝ የምህረት ብርሃን ሳላይ። እንደ ቃልህ ይሆናል ከዚች ቅጥፈት አንስቶ ህይወትህ በእሷ ይኖራል። የአንተም ነፍስ ከደጃፌ ትንከራተት ይኖራል። እውነት ጽኑ ፍቅር ነው ያለህ ህይወት ነፍስህን ከሰጠህ። ከፍቅርህ ግን አስበልጠህ ራስህን ትወዳለህ። ለአፍታ አልተከፋሁም ፍቅሬ፣ ሞቴም አልታወቀኝም። ህይወቴን ለህይወትሽ በማለቴ ጸጠት አልተሰማኝም። ጠጥታው ከጩኸት ይበልጥ ይናገራል። ከዘላለም ደጃፍ ላይ መንፈሴ ይንከራተታል። በቆራጥነት ተሞልቶ በውስጤ ሰላም አግኝቷል። ከተሰወረ ቆይቷል። መጨረሻ ባለኝ ቃል መንፈሴ ግራ ተጋብቷል። ከህይወት የበለጠ ምን መስዋዕት አለ? ለመጨረሻ ጊዜ አይኖችሽን ለማየት ወደ መሬት ይቀናል። የገነባናት ጎጆ በጨለማ ተሞልታለች። በዘላለም ቅጽፈት ዓለም ተለውጣለች። አንዲት ጥቁር ለባሽ ሴት ከመሬት ክፉ ወድቃለች። የገረጣውን ፊቷ በደም እንባ ታጥራለች። የሰከነው መንፈሴ በአፍታ ደፈረሰ። በአሰቃቂ ድምፁ መልእክቱ ከኔ ደረሰ። እያት ይቺን ምስኪን ሴት በሐዘንህ ተሞልታ፣ አንተ ሰላም ሲሰማህ ነፍሷ ሰላምን አጥታ። እውነት ፍቅርህ ለማን ነው? ያንተን ስቃይ ተቀቀን እሷ የምትኖረው። የሐዘን ኑሮን ፈርተህ ለሰላም ይሄ ሞትከው። ፍቅሬ አንቺ ፍረጂ፣ ትዘን ወይስ ትደሰት ነፍሴ? ለህይወትሽ እኔን ማለቴ ለአንቺ ነበር ለራሴ።
ንባቡ ላላዩ ሰዎች ጽሁፉ ላይ ከሞት ጋር ያለ ንግግር ምልልስ አለ። መነሻ ሀሳብ ቀደም ብዬ በመግቢያው እንደጠቆምኩት በግሪክ አፈ ታሪክ ውስጥ ያለ መነሻ እንዳደረግ ትናገራል። እስኪ ስለ ጽሁፉ ጥቂት ነገሮች ንገረን።
እሺ። በጽሁፉ ዋናው መጀመሪያው ላነሳው የፈለግኩት ሀሳብ አንዳንድ ሳናስበው የምንላቸው ነገሮች አሉ። አሁን ሁለት ፍቅረኛሞች ሆነው አንደኛው ፍቅሩን ለመግለጽ ሲል ከአንቺ በፊት እኔ ልሙት ሞትሽን እኔ ልውሰድ እንባባላለን። ያው እንደ ፍቅርን መግለጫ አድርገ ነው፣ ግን ይህም እንደ ጥያቄ ነው። የዚችን ዓለም ህመም እያወቅን የምንወደውን ሰው ሞትን ደግሞ እንግዲህ በሃይማኖትም እረፍት ነው ብለን እያሰብን የዛ ሰው ጊዜ ቢሆን የዛን ሰው ሞት እኔ ልውሰድ ማለት እኔ እረፍት አግኝቼ ያ ሰው እዚህ ህመም ውስጥ ይኑር ማለት ነው። እና ያ ፍቅር ለራስ ነው? ፍቅርን ከማጣት ከሚመጣው ህመም ራስን ለማዳን ሲባል ነው ወይስ ያን ሰው ለማዳን ሲባል ነው በሚለው ጥያቄው ነው መጀመሪያ የነበረኝ ጥያቄው ነው። እንግዲህ ይሄ ግሪክ አፈ ታሪክ ያነሳሁት ሙሉ ትርጉም አይደለም፣ ግን የኦርፌስ እና ዩሬዲስ ታሪክ ትንሽ ተመሳሳይነት አየሁበት። ከዛ ላይ ወሰድኩት ዋናው ያው ዩሬዲስ እባብ ተነድፋ ትሞትበታለች፣ ኦርፌዎች ፍቅረኛዋ ነው እና የእሷን ህይወት ለማስመለስ ግን እንግዲህ በእነሱ እምነት ከሞት አምላክ ወይም ከሞት መልአክ ጋር የሚያደርገው ድርድር አለ። ያኛው ታሪኩ ትንሽ ለየት ይላል፣ ግን ያቺን ሀሳብ በመመርኮዝ ነው። ሰው ልጅ የሚወደውን ሰው ሊያጣ ሲል ከሞት አምላክ ጋር ወይንም ከሞት መልአክ ጋር ቢከራከር በሚለው ሀሳብ እንግዲህ የመጀመሪያውን ጥያቄና ያንን ሀሳብ በማዋሃድ የተጻፈ ነው ይላል።
ነፍስን ያህል የመጨረሻ ስጦታ በልዋጭ ለመስጠት ሲደፈር እንኳን መደፈሩ ያንኑ ያህል ከባድ ነው። የሚሞትለት ፍቅር መኖርም እንደ ትልቅ ጸጋ ሊቆጠር ይችላል። ያን እንኳን የሚጠየቅ ጥያቄ ነው። ፍልስፍናው ባዘቦት ከሚታሰበው ወይም ደግሞ ባዘቦት ከምንመለከትበት መንገድ ወጣ ብለን እንድንጠይቅ ያደርጋል። እንግዲህ ስነግጥም መኮርኮር መቻሉም እንድንጠይቅ ቆም ብለን እንድናስብ ማድረጉም በምንም ርዕስ ላይ ይጻፍ አንዱ ትልቁ አቅሙ ነው እና ያን አቅም እዚህ ላይ እናያለን። ቀለል አድርገህ የቀጥታ ምልከታህን ከምታነሳበት ጨዋታ ለዛ ከተላበሱት በታሪክ ላይ ካተኮሩት ደግሞ እንዲህ የመጠየቅንም ነገር ይዘው የመጡትን እናያለን። በጥቅሉ ግጥሞች ያተኮሩባቸው ጭብጦች የተለያዩና አቀራረባቸውም ወይም የተከተልካቸው ስልቶችም መልከ ብዙ ናቸው። ሳልሳዊ አስፋው ከበደ የግጥም ጥም በተሰኘችውና የመጀመሪያ በሆነችው ግጥም መድብል በተካተቱ ስራዎች ዙሪያ ለነበረን ቆይታ ሰዓታችን የፈቀደው ይህንኑ ብቻ ይመስላል። ሁኔታዎች እንደፈቀዱልን ግን ወደ ስቱዲዮአችን ጎራ ብለህ በቴሌቪዥን መስኮት ለሚታይ ሌላ ወግ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ ለጊዜ ጊዜ ስትል።
በጣም አመሰግናለሁ ለጊዜ።
አድማጮች አሁን ፊታችንን ወደ አዲስ አበባ ከምንመለስበት ሰዓት ላይ ደርሰናል።
መሃል አዲስ አበባ በሚገኘው ያብነት ትምህርት ቤት ምሳሌ የሆነ ጅምር ዙሪያ ወደ አጠነጠነው ወግ ነው የምናመራው።
ንጉሴ አክሊሉ በምሽቱ ቅንብሩ ጊዜዋን እውቀቷንና ሙሉ ቀልቧን ለዚህ ጉዳይ ከሰጠች እንግዳው ጋር ያደረገውን ቆይታ
እያገባደድን ያለነው አመት 2014ን መለስ ብሎ በትዝብት እንዲያስታውስ ያደረገውን ሁኔታ በማከል ይዞልን ቀርቧል። ንጉሴ መስመሩ ያንተ ነው፣ መቀጠል ትችላለህ።
አሉላና ቆንጂት እንዴት ሰነበታችሁ? እናንተንም አድማጮቻችንንም እንኳን ለአመቱ መጨረሻ የሬዲዮ መጽሔት ዝግጅት ቀን አደረሰን እናለሁ። 2014 ለሀገራችን ጋዜጠኞች በተለይ ጥሩ አመት አልነበረም ማለት ይቻላል። አንጋፋዎቹ ጋዜጠኞች የፕሬሶቹ ከበደ አኒሳና አጥናፍ ሰገድ ይልማ፣ የኢትዮጵያ ሬዲዮኖቹ ላይከ ማርያም ደምሴና ኃይሉ ለመንክ፣ እንዲሁም የኢትዮጵያ ቴሌቪዥኑ ጌታቸው አሰፋን ያጣንበት ወቅት ስለነበረ አመቱ የተለየ ነው ብዬ እነዚህን ባለሙያዎች ለማስታወስ ተገደድኩ። በአንድ አመት ጊዜ ውስጥ እንዲህ አይነት ነገር ትንሽ አስደንጋጭ ነበር ለማለት ነው። ያለፈው 15 ቀን እንግዳዬ የአብነት ትምህርት ተቆርቋሪዋ ወይዘሪት መልካም ኃይሎም ዛሬም አብራኛለች። በተለይ ለግዕዝ ትንሣኤ በታዳጊ ልጆች ላይ እያደረገች ያለችው ጥረት በቀጥታም ሆነ በተዘዋዋሪ የሚመለከታቸውን ሁሉ ትኩረት የሚሻ ነው እላለሁ። መልካም ኃይሎ
አንላምንሰጣ መልካም ትንሣኤ ስላሳሳል ብራና ላይ ብዙ ጊዜ ታሪክም ቶፈትን የጎበኛቸው መስሎች ሳሊ ሶልደን ለገሰ እነሱ ይሰጣሉ። ከዚህ በፊትም ተሰጥተው ኤግዚቢሽን ሁሉ አቅርበን ነበረ። ከተማሪዎቻችን ጋር ውሳኔ ግንስ በሁለት ክፍለን ንባቡን እንደገና ደግሞ ቋንቋን ይሰጣለን። የደረሱ ደግሞ ደግሞ ደረጃቸው ከፍላ ልጆች ዜማ ትምህርት ይሰጣል። ተጨማሪም ደግሞ የዘመናዊ ትምህርት ደረጆች ላይ መጣው ከባድ ተጽዕኖ አለ። አማርኛ ቋንቋ ላይ ልጆች ከመነጋገር ውጭ ማንበብ፣ መጽሐፍ መረዳት ችሎታቸው በጣም ወላጆች በብዙ ጊዜ ብዙ ጊዜ የሚያቀርቡት ሮማ አማርኛ ትምህርት ላይ ከፍተኛ ተጽዕኖ እየፈጠረ ስለመጣ ዘመናዊ ትምህርቱ ይሰጣል። ትምህርቱ ለምሳሌ አካባቢ ሳይንስ፣ ሌሎች ሌሎች ትምህርቶች በአማርኛ ይሰጣል። ልጆቹ ግን የመረዳት ችግር በጣም እያጋጠማቸው ስለሆነ አማርኛ ትምህርት ነው ጉብለጉር ቋንቋቸውን የሚያዳብሩበት ሀሳባቸው መግለጽ የሚችሉበት ማንበብ መጽሐፍ ችሎታቸው የሚዳብሩበት ለእነሱም እንሰጣቸዋለን። የስነ ምግባር ትምህርት አለ፣ እሱም ይሰጣቸዋል። በዚህ ውስጥ የአብነት ትምህርት ስርዓት የሆኑትን ስርዓቱ ትምህርት እንዳለ ሆኖ ደግሞ ስርዓቱ ይሰጣል። ለምሳሌ የረኩ ልጆች የቀደሙ ልጆች ታናናሾቻቸውን እንዲያስተምሩ፣ እንዲንከባከቡ፣ እርስ በርስ እንዲደጋገፉ እነዚህ እነዚህ ነገሮች ጎን ለጎን አብረን እናስተምራቸዋለን።
ከአውሮፓውያኑ የትምህርት ስርዓት የኛው የተሻለ ይሆናል ስንል ወደ እኛ ለማምጣት እንዴት ነው አካሄዱ? የአብነት ትምህርት ቤቱ እንዴት ነው? እስኪ አሁን አብራሪ እስኪ ምንድን ነው ችግሩ?
ከምዕራቡ ዓለም የመጣው ትምህርት አስቀድሜ የምታልኩት ከነ ስርዓቱ ነው የመጣው። የእኛን ትምህርት ለምሳሌ የግሪክ ትምህርት ወይ ሌሎች የአብነት ትምህርቶች ይሰጡ የነበሩት በሙሉ ከትምህርት ገበታ ሲወጡ ስርዓቱ ላይ ነው የመጣው። የምዕራቡ ዓለም ትምህርት ልጆች ላይ የሚያያዝ ነው ማለት ነው። ሀገራቸውን ባህላቸውን ያለመውደድ፣ ልጆችን አፋቂ መሆን፣ ግላዊነት፣ ያኔ ብቻ የማለት እንደዚህ አይነት ነገሮች ልጆች ላይ አሳድሯል። ነገሮችን ሁሉ ከጥቅም ጋር የማያያዝ የቤተሰብን ፍቅር ሊሆን ይችላል፣ የጓደኛ ፍቅር ሊሆን ይችላል፣ የሀገር ሁሉም ከጥቅም ጋር የማያያዝ እንደዚህ አይነት ባህል አስተሳሰብ ልጆች ላይ አሳድሯል። የምዕራቡ ዓለም ትምህርት ማለት ነው። እኛነት ትምህርቱ እንደሚከራ ለምረቸው ሙከራ በክረምት በ2011 ስንሰጣቸው ያዘን ያንን ስለነበረ መጀመሪያ የሰራ ነው ልጆቹ ላይ ያንን ነበረ። ይህን ትምህርቱ ሰዓቱ ማብረወርዶ ልጆቹ ላይ የሚያመጣውለት ምን ሊመስል ይችላል የሚለው ጎነጎን ሰርተን ነበረ። እጅ በጣም ሚደንቅ ለውጥ ነው። መጨረሻ ላይ የ2011 ክረምት ትምህርታቸው ያበቃ አካባቢ አብሮ ማዕድ መቁረስ፣ መጀመሪያ የራሳቸውን ብቻ የሚያደርጉ ነበሩ ልጆች መጎራረስ፣ ማዕድ አብሮ መቁረስ፣ አንዱ አንዱን መርዳት፣ አንዱ አንዱን ማስጠናት፣ አንዱ አንዱን ማገዝ፣ በስነ ስዕሉ፣ በግልሳኑ ግዕዙ፣ በሁሉም እሱም ቤተሰባዊነት መዋደድን ነበረ በልጆቹ ላይ ያየን። መጀመሪያ ግን አልነበረም። ወንበር ራሱ መርጠው ሲቀመጡ ለብቻቸው መቀመጥ በጣም የሚገርም አይነት ነገር ነበር በልጆቹ ላይ ነበሩ እና መንፈሱ ኢትዮጵያዊ ባህል ያልሆነ ማለት ነው። ያ ሁሉ ነገር ተቀይሮ ያየ ነው። ጨርሰው የስዕል ኤግዚቢሽናችን የተማርቱ ትምህርት ትሪት በሚያቀርቡ ጊዜ አዲስ አበባ ዩኒቨርሲቲ የፔዳጎጂ የቋንቋ ምሁራን ጋብዘን ነበር እና እጅግ በጣም የተደነቁት እኛ በፒኤች ደረጃ ያሉ ተማሪዎችን ላይ ለምናመጣ አልቻን ለውጥ እናንተ እንዴት ነው በሁለቱ ውስጥ ልታመጡ የቻላችሁት? ጠየቁን ጥያቄ ያንን ነበረ። ትልቁ ነገር የትምህርት አሰጣጥ ስርዓቱ ላይ ትልቁ ለውጥ ያመጣ የቻለው ስርዓቱ የሚሰጥበት ትምህርቱ የሚወርድበት ስርዓት ግዕዝ መሆኑ ብቻ ዝናሆኑ ብቻ ሳይሆን ትምህርቱ የሚሰጥበት የሚመጣበት ኃላፊነት እንዲሰማቸው አንዱ አንዱ እንዲደግፍ ታናሽ እንደግፉ ደከመን ደግፉ እንዲሄድ እንዲረዳዱ የሚያደርገው ስርዓት ያት ሁሉ በጋራ ማዕድ መቁረስ ሁሉ ነገር የልጆቹ ባህሪ ላይ ለውጥ አምጥቷል። በዛ ላይ ደግሞ መደጋገፋቸው ደግሞ በትምህርቱ በሁለት ወር ጊዜ ውስጥ ሰፊ ልዩነት እንዲያመጡ አድርጓቸዋል።
አድራሻቸውን
ትገልጽልኛል? ይህ የአብነት ትምህርቱ የምንሰጥበት ቴሌግራም ቻናል አለ። ያለ ሁኔታ በየጊዜው የምንሰራውን ስራ የሚገልጽ የአብነት ትምህርት ለልጆቹ ነው የሚለው በአማርኛ ማለት ነው። ቴሌግራም ቻናል ላይ እሱን ላይ ቢገቡ ያገኙታል። 251-947-47-442
መልካም ኃይሎምን አመስግኜ ልሰናበት። የዛሬ 15 ቀን እንገናኝ። እስከዛ ቸርን ሰንብት። ሰላም ይግዛ።
ንጉሴን እናመሰግናለን።
እውቅ ቀራጺ ነው።
በአገር ውስጥም በውጭ አገርም ከፍተኛ እውቅና የተቸሩ እጅግ የበዙ ስራዎችን ሰርቷል። ዛሬ መኖሪያውን በዚህ በዩናይትድ ስቴትስ አድርጓል።
ለ15 ቀን እንድንቀጥረው ነው። አሁን በመጪው የራዲዮ መጽሔት የዚህን የስነ ጥበብ ሰው ማንነትና ስራ እንተዋወቃለን።
አድማጮች፣ በነገራችን ላይ በመግቢያችን እንደጠቆምነው የአሜሪካ ድምጽ የአማርኛው ክፍል በጀመርነው የአውሮፓውያኑ መስከረም ወር መገባደጃ 40 ዓመት ይሆነዋል።
አሉላ፣ ከ40 ዓመት ውስጥ ምን ያህሉን ኖርሽ የሚል ጥያቄ እንደማታስከትል እርግጠኛ ነኝ።
ማንሳት አይቀርም ቆንጅት፣ ባይሆን ሰዓቱ እስኪደርስ ጠብቃለሁ።
መልካም። አድማጮች፣ እንግዲህ በሚቀጥሉት ፕሮግራሞቻችን ታዲያ የ40 ዓመቱን ጉዞ የምንቃኝበት ልዩ ዝግጅት ይኖራል። ይኖረናል።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መስሄት አዘጋጅና አቅራቢዎች አሉላ ከበደና